ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድ አይሰበርም። ኃጢአተኞችን ክፋት ይገላቸዋል፣ ጻድቃንንም የሚጠሉ ይጸጸታሉ። የባሪያዎቹን ነፍስ እግዚአብሔር ይቤዣል፣ በእርሱም የሚያምኑ ሁሉ አይጸጸቱም ይላል። እግዚአብሔር ለዘላለም እየተመሰገነ ይሁን። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። እግዚአብሔር ዐይኖች ሁልጊዜም እኔና እናንተን እየጠበቁ እኔና እናንተን እየመሩ ለዚህች ለተወደደች ምሽት ደግሞ እንድንበቃ ፈቃዱ ሆኗል። የእግዚአብሔር ፈቃድ እንጂ የሥጋ ፈቃድ ሳይሆን፣ የእግዚአብሔር ፈቃድ እንጂ የወንድምና የእህት የእናትና የአባት ፈቃድ ሳይሆን። እግዚአብሔር አምላካችን ልባቸው ለተሰበረ ሰዎች ሁሉ ቅርብ እንደሆነ ቃሉ ይነግረናል። መንፈሳቸው የተሰበረውንም ሁሉ እንደሚያድናቸው የእግዚአብሔር ቃል ይናገራል። ወዳጆቼ፣ ሰው ጠላኝ፣ ሰው ፊቱን አዞረብኝ ብላችሁ በዚህች ምሽት ምናልባት የምትጨነቁ የምታስቡ ልትኖሩ ትችላላችሁ። ምናልባት እህቴ ጠላችኝ፣ ምናልባት አጎቴ ፊቱን አዞረብኝ የምትሉና የምታስቡ እንዲሁም የምትታወኩ ልትኖሩ ትችላላችሁ። ወገኖቼ፣ ጎረቤት ጠላን አልጠላን፣ ሰው ወደደን አልወደደን፣ የሰማይ አምላክ እነሆ በምድር ላይ የሚንቀሳቀሱትን በባሕርም ውስጥ የሚኖሩትን የሚገዛ አምላክ ደግሞ እኔና እናንተን ወዶናልና ደስ ይበለን። በቃ አዎ፣ ምን አለ ቃሉ? ጻድቃንን የሚጠሉ ይጸጸታሉ ይላል። ወገኖቼ፣ እንደ እግዚአብሔር ፈቃድ ወጥታችሁ የምትገቡ ከሆነ ፈቃዱንም የምታገለግሉ ከሆነ በእውነት ላይ ተመስርታችሁ የምትመላለሱ ከሆነ ልጁን ጌታ ኢየሱስ ክርስቶስን የምትመስሉ ከሆነ 10 ጊዜ ሰው ይጥላችሁ በኋላ መጸጸቱ አይቀርም። ምን ነው የኔ ሕይወትና የኔ ኑሮ የገሌን ኑሮ በመሰለ ሳይሉ አይቀሩም የሚጠሏችሁ ሰዎች። በእግዚአብሔር ተደገፉ። ይህንን ድንቅ ጌታ፣ ሕይወታችንን የለወጠንን ጌታ እንዲህ እያልን እስቲ እናሞጋግሰው። አምላኬ ተባረክ ባለኝ ነገር ሁሉ
ስክሪ ከኩል ይበልጣ ጌታዬ
ሃሌሉያ! እግዚአብሔር ለዘላለም የተመሰገነ ይሁን። ኖ ነፍሳችን በዘመናችን ሁሉ እግዚአብሔርን ትወዳለች ታከብረዋለች። ሁላችሁ አሜን እግዚአብሔር ይመስገን እንደምትሉ በዚህም ቃል እንደምትስማሙን ያምናለሁ። እግዚአብሔርን የምንወደው ሲመቸንና ሲደላን ሲሞላልን ብቻ አይደለም ወገኖቼ፣ በከፍታም በዝቅታም ባገኘን መከራም ሁሉ እግዚአብሔርን ከፍ ከፍ ያደረግነው መኖርን ተምረናል። በዚህም ደግሞ እስከመጨረሻው ጌታ አምላካችን ያጸናናል። በተናገርነው እውነት እንደመሰከርነው ደግሞ እንዲያኖረን እግዚአብሔር የታመነና እውነተኛ አምላክ ነው። ስሙ ለዘላለም የተመሰገነ ይሁን። እናመስግን። ጌታ ሆይ እናመስግናለን፣ እንወድሃለን። በእውነት የቤትህ ባለሟል ያደረከን የመንግሥትህም መስካሪዎች ያደረከን፣ እነሆ አገልጋዮችም ያደረከን፣ እኛን የማንረባውን በሰው ፊት መቆም የማይገባን ጭንጋፎቹንና ውዳቂዎቹን የመረጥከንና የሾምከን አንተነ። እግዚአብሔር አባቴና አምላኬ ሆይ ለማይፈርሰው ለዘላለማዊ መንግሥትህ ደግሞ እንድንቆም እነሆ እግዚአብሔር አባቴና አምላኬ ሆይ ከሰው ሁሉ ለይተ በቅዱሳን ጉባኤ ስለ ጨመርከንና ስለ ደመርከን በፊትህም ስለ ታሰብን እግዚአብሔር አባታችን ሆይ እጅግ 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 አድርገን እናመሰግንሃለን፣ እንወድሃለን። በቀሪው የሕይወታችን ዘመኔ ደግሞ አንተን እንደወደድን እንዲሁ ደግሞ ፈቃድን እያገለገልን በመውጣታችንና በመግባታችን ምስክሮች የሆነን መቆም እንድንችል ጸጋህን አብዛልን። በዚህች ምሽት ድንቅ የሆነውንና ዘላለማዊ ቃልህን ደግሞ አስተምረን ተናገረን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ክቡራን አድማጮች፣ ዛሬ በቴክኒክ የሚያገለግለን ደግሞ ወንድማችን አለማየሁ ዳዊት ነው። ላለፉት ሁለት ቀናት ማለትም ማክሰኞንና ሮብን ያገለግለን ወንድማችን ደነቀ አድራሮ ነበረ። እግዚአብሔር አምላካችን ለእርሱ የሚቀኑ ለእርሱ ጎንበስ ቀና የሚሉ ሰዎችን ስለሰጠን እና ስለሚሰጠን እግዚአብሔርን በእውነት ልናመሰግን ይገባናል። እግዚአብሔር የተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜ ጥናታችን የምንመለከተው ተከታታዩን የኦሪት ዘጸአትን መጽሐፍ ይሆናል ማለት ነው። ከዚህ መጽሐፍ በእውነት ጌታ መንፈስ ቅዱስ ድንቅ የሆኑ ነገሮችን አስተምሮናል ተናግሮናልም። ዛሬ የምንመለከተው ከተከታታዩ ክፍሎች የምዕራፍ 25ን ትምህርት ይሆናልና መጽሐፍ ቅዱሶቻችሁን ገላልጣችሁ ምዕራፍ 25ን ተመልከቱ። በዚህ ክፍል ውስጥ ወይም በዚህ ምዕራፍ ውስጥ የመገናኛውን ድንኳን ለመስራት የእስራኤል ልጆች ምን መስጠት እንዳለባቸው፣ በመገናኛ ድንኳን ውስጥ ስለሚጠቀሙበት ቁሳቁስ መመሪያ ስለመሰጠቱ የሚያወሱት ይሆናሉ ማለት ነው። ከምዕራፍ 25 እስከ ምዕራፍ 30 ባሉት ክፍሎች እግዚአብሔር ስለመገናኛው ድንኳን አሰራርና ሊቀ ካህኑ ሊለብሰው ስለሚገባው ልብሰ ተክህኖ መመሪያ ይሰጠዋል። በኋላም የመገናኛው ድንኳን ተሰርቶና ተጠናቆ እንዲያውም የእግዚአብሔር ክብር ሲሞላው እናያለን። ሰው ወደ እግዚአብሔር መቅረብ የነበረበት በዚህ ስፍራ አማካይነት ስለሚሆን በእስራኤል ታሪክ ውስጥ ይህ ስፍራ ከፍተኛ ጠቀሜታ ነበረው። አሁን ከቁጥር 1ና 2 የመገናኛውን ድንኳን ለመስራት የሚያስፈልጉ ቁሳቁሶችን እንመለከታለን። እንዲህ ይላል፣ እግዚአብሔርም ሙሴን እንዲህ ሲል ተናገረው፣ ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር። በገዛ እጁ ሊሰጠኝ በልቡ ከሚያኖረው ሰው ሁሉ መባ ተቀበሉ ይላል። እስራኤል ከግብጽ ባርነት ነጻ ከወጡ ገና ጥቂት ወራቸው ነው። እግዚአብሔር ግን ለመገናኛው ድንኳን መስሪያ እንዲሰጡ ሲጠይቅ እንመለከታለን። በጣም የሚያስገርመው ደግሞ የእስራኤል ልጆች በቃችሁ አቁሙ እስኪባሉ ድረስ አብዝተውና አትረፍርፈው መስጠታቸው ነው። ወዳጆቼ እንዲሁም አድማጮቼ፣ እንደዚህ ያሉ ነገሮች ብዙ ጊዜ አይፈጸሙም አይከናወኑም። ለብዙ ዓመታት አሉ በአንድ ወቅት ዕውቁ የመጽሐፍ ቅዱስና የእግዚአብሔር ባሪያ የሆኑት ዶክተር መጊ ሲናገሩ፣ ለብዙ ዓመታት በመጋቢነት አገልግያለሁ። ይሁን እንጂ ምዕመናኑን ከምንፈልገው በላይ አግኝተናል። መስጠቱ ይብቃችሁ ያልኩበት ጊዜ ትዝ አይለኝም ሲሉ በእውነት የተሰማቸውንና በአገልግሎት ዘመናቸው ያጋጠማቸውን በአንድ ወቅት መሰከሩልን። ሙሴ ግን እንደዚያ ነበር ያደረገው። ምን አለ? በቃችሁ አቁሙ እስኪባሉ ድረስ አብዝተውና አትረፍርፈው ይሰጡ ነበረ። እግዚአብሔር የተመሰገነ ይሁን። እኔና እናንተ ዛሬ ካለን ከብዙ ገንዘባችን ለእግዚአብሔር የምንሰጠው 50 ሳንቲም አይደለም፣ ስሙኒም አይደለም፣ 20 ሳንቲምም አይደለም፣ 10 ሳንቲምም አይደለም። ኪሳችን ውስጥ ገና ፈልገን አነስተኛዋን 5 ሳንቲም ብቻ ነው መባ ውስጥ የምንጥለው። ወዳጆቼ ባለመቶና ባለ50 ባለ10ና ባለ5 እንዲሁም ባለ1 ብር ቢኖረን ደግሞ ዝርዝር ስላጣን አንዷን ባለ1 ብሯን ማለቴ ነው አነስተኛዋን እሷን ጠቅልለን መባ ውስጥ እንጥላለን። ለእግዚአብሔር ግን ወገኖቼ ትንሹ ነገር አታስፈልገውም። ትልቁንም ነገር እግዚአብሔር ሰጥቶናልና ካለን ነገር ሳንሰስት ለእግዚአብሔር አገልግሎት ለእግዚአብሔር በልበ ሙሉነት ብንሰጥ ይበልጥ እንባረካለን። እግዚአብሔር የዚህን አይነቱን መንፈስ በውስጣችን ያሳድር። ከቁጥር 3 እስከ 6 ያለውን ደግሞ ተመልከቱ። ከእነርሱም የምትቀበሉት መባይ ነው፤ ወርቅ፣ ብር፣ ናስም፣ ሰማያዊና ሐምራዊ ቀይ ምግምጃ፣ ጥሩ በፍታም፣ የፍየልም ጠጉር፣ ቀይ ያውራ በግ ቁርበት፣ ያቆስታ ቁርበት፣ የግራርም እንጨት፣ የመብራትም ዘይት፣ ለቅባት ዘይትና ለጣፋጭ ዕጣን ቅመም፣ መረግድም፣ ለኤፉድና ለደረት ኪስ የሚደረግ ፈርጥ ይላል። እስራኤላውያን እነዚህን አሁን ከላይ ያነበብናቸውን ሁሉ ነገሮች ከየት ሊያመጡ ይችላሉ? ገና ከስደት መመለሳቸው ነው ብላችሁ ትጠይቁ ይሆናል። እንደሚታወቀው ከግብፅ ባርነት ከወጡ እስራኤላውያን ገና ጥቂት ወራቸው ነው። እነዚህ ነገሮች ከግብፅ ሲወጡ ከሰበሰቡት የ400 ዓመታት የባርነት ደሞዛቸው ማግኘት ወይም መስጠት ይችላሉ ብንል ትክክለኛና የማያወላዳ ወይም የማያሻማ መልስ ነው ሊሆነን ይችላል። ዘጸአት ምዕራፍ 12 ቁጥር 36 ኦሪት ዘጸአት ምዕራፍ 12 ቁጥር 36 እንዲህ ይላል፣ እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጧቸው ምን አደረገ ይላል? ሞገስ ሰጠ ይላል። እነርሱም ግብፃውያንም ምን አደረጉ ይላል? ደግሞ ቀጠል ያደርግና በዘበዙ ይላል። እስራኤል ከግብፅ የወጡት ብዙ ሀብት ይዘው ነበረ። የመገናኛውን ድንኳን ለመስራት ብቻ በ5,000,000 ብር የሚገመት ቁሳቁስ ሳያስፈልግ እንዳልቀረ አንዳንድ ሰዎች ይገምታሉ። በየስፍራው ተሸክመውት ስለሚጓዙ የመገናኛው ድንኳን በመጠኑ አነስተኛ ቢሆንም ውስጡ ግን በጣም ያጌጠ ያማረ ነበረ። ቁጥር 8 በመካከላቸው ማድር ዘንድ መቅደስ ይስሩልኝ ይላል። በአንድ ስፍራ እንደሚወሰን አድርጎ አልነበረም እግዚአብሔር መቅደስ እንዲሰሩለት የጠየቀው። ይሁን እንጂ በኪሩቤል መካከል አድራለሁ ብሏል። አንደኛ ሳሙኤል ምዕራፍ 4 ቁጥር 4 ፈጠን በሉ። አንደኛ ሳሙኤል ምዕራፍ 4 ቁጥር 4 ሁለተኛ ሳሙኤል ምዕራፍ 6 ቁጥር 2 ሁለተኛ ሳሙኤል ምዕራፍ 6 ቁጥር 2 ሁለተኛ ነገሥት ምዕራፍ 19 ቁጥር 15 ሁለተኛ ነገሥት ምዕራፍ 19 ቁጥር 15 ኢሳይያስ ምዕራፍ 37 ቁጥር 16 ኢሳይያስ ምዕራፍ 37 ቁጥር 16 ይህንኑ እውነታን ያረጋግጣሉ። እስራኤል በይሖዋ ብቻ የምትተዳደር መንግስት ነበረች። ንጉሷም እርሱ ብቻ ነበረ። ዙፋኑን በኪሩቤል መካከል ዘርግቷል። ሰው ከእርሱ ጋር መገናኘት የሚችለውም በዚህ ስፍራ ነበረ። እግዚአብሔር ሰው በሠራው ሕንፃ የሚኖር ይመስለናል። ይህ ግን ሐሰት ነው። ይህ የአረማውያን ትምህርትና እምነት ነው። አንዳንድ ሰዎች የቤተ ክርስቲያኑን ሕንፃ የእግዚአብሔር ቤት ይሉታል። እግዚአብሔር በሕንፃ ውስጥ አይኖርም፣ ኖሮም አያውቅም። ሰለሞን ሰማይ ከሰማያትም በላይ ያለው ሰማይ ይይዝህ ዘንድ አይችልም በማለት ትክክል ተናግሯል። እግዚአብሔር ነገሰ፣ አሕዛብ ይደንግጡ፣ በኪሩቤል ላይ ተቀመጠ፣ ምድር ትናወጥ ይላል። መዝሙር 99 ቁጥር 1ን ተመልከቱ። የቃል ኪዳኑ ታቦት የእግዚአብሔር ዙፋን ነው። ልብ በሉ፣ የቃል ኪዳኑ ታቦት የእግዚአብሔር ዙፋን ነው። በመጀመሪያ እንዲሰሩ የታዘዙትም እርሱን ነበረ። ቁጥር 9 እኔ እንደማሳይ ሁሉ እንደ ማደሪያው ምሳሌ እንደ ቃውም ሁሉ ምሳሌ እንዲሁ ስሩት ይላል። ምድራዊው መገናኛ ድንኳን የሰማያዊ መገናኛ ድንኳን ምሳሌ እንደሆነ የዕብራውያን መጽሐፍ ይናገራል። እዚህ ላይ በሰማይ የመገናኛ ድንኳን አለን የሚል ጥያቄ ሊነሳ ይችላል። በጣም ጥሩ። የእግዚአብሔር ቃል እንደዚያ ስለሚል በበኩሌ እንዳለ አምናለሁ። ዕብራውያን ምዕራፍ 8 ቁጥር 5 እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደ ተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። በተራራው እንደ ተገለጠልህ ምሳሌ ሁሉ ታደርግ ዘንድ ተጠንቀቅ ብሎት ነበርና ይላል። ዕብራውያን ምዕራፍ 9 ከቁጥር 23 እስከ 4 በዚሁ ላይ በማከል እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከነርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር። ክርስቶስ በእጅ ወደ ተሰራች የእውነተኛ አይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። የቃል ኪዳኑን ታቦት እንዴት እንደሚሰሩ ስለተሰጠው መመሪያ ደግሞ ቀጠል አድርገን እንመለከታለን። በመገናኛው ድንኳን ዙሪያ 100 ክንድ ርዝመት 50 ክንድ ስፋት ያለው ስፍራ አለ። በዚያ ደግሞ የናስ መሠዊያና መታጠቢያ ይገኛል። ዘጸአት 30 ቁጥር 8ን ስናነብ ይህንን እውነታ እናገኛለን። የመገናኛው ድንኳን መቅደስና ቅድስተ ቅዱሳን የሚባሉ ሁለት ስፍራዎች አሉት። የመገናኛው ድንኳን መቅደስና ቅድስተ ቅዱሳን የሚባሉ ሁለት ስፍራዎች አሉት። የመገናኛው ድንኳን ራሱ 30 ክንድ ቁመት፣ 10 ክንድ ስፋትና 10 ክንድ ርዝመት አለው። መቅደሱ 20x10 ነው ማለት ይቻላል። ቅድስተ ቅዱሳኑ ደግሞ 10 ክንድ ቁመት፣ 10 ክንድ ስፋትና 10 ክንድ ርዝመት አለው። በመቅደሱ ውስጥ ካሉት ዕቃዎች ጥቂቶቹ የገጽ ብስት ገበታ፣ የወርቅ መቅረጽና የዕጣን መሠዊያ ናቸው። በቅድስተ ቅዱሳኑ ያሉት የቃል ኪዳኑ ታቦትና የስርየት መክደኛው ናቸው። በውጭው አደባባይ ያሉት ደግሞ የናስ መሠዊያውና መታጠቢያው ናቸው። ዙሪያውም በነጭ ናይለን መጋረጃ ይጋረዳል። ከቁጥር 10 እስከ 13 ያለውን ተመልከቱ። ከግራር እንጨትም መሠዊያ ታቦትን ይስሩ። ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁን። በውስጥና በውጪም በጥሩ ወርቅ ለብጠው፣ በእርሱም ላይ በዙሪያው የወርቅ አክሊል አድርግለት። 4 የወርቅ ቀለበቶችም አድርግለት። እነርሱንም በአራት እግሮቹ ላይ አኑር። በአንድ ወገን 2 ቀለበቶች፣ በሌላው ወገን 2 ቀለበቶች ይሁኑ። መሎጊያዎቹንም ከግራር እንጨት ሥራ፣ በወርቅም ለብጣቸው ይላል። እግዚአብሔር ከእስራኤል ልጆች ጋር የሚገናኘው ታቦቱና ከእርሱ በላይ ባለው የስርየት መክደኛ ባለበት ስፍራ ነው። ወደ እግዚአብሔር መቅረብ የሚችሉበት በዚህ ስፍራ ነው። ይህ ስፍራ በጣም የተቀደሰ ስፍራ ነው። በመጀመሪያ የሚገኘው ታቦቱ መሆኑን እናስተውል። ታቦቱ የሚቀመጠው እግዚአብሔር ባለበት ቅድስተ ቅዱሳን ውስጥ ነው። እስራኤላውያን በምድረ በዳ በሚያደርጉት ጉዞ ተሸክሞ ሊጓዙ በሚችሉበት ሁኔታ ነበር ታቦቱ የተሰራው። አስፈላጊ በሆነ ጊዜ ለማጓጓዝ እንዲመች እያንዳንዱ በመገናኛው ድንኳን ውስጥ ያለ ዕቃ ቀለበትና ማንጠልጠያ ነበር። ከታቦቱ በላይ ያለው የስርየት መክደኛ ግን ከሌሎች ዕቃዎች የተለየ ነው። ከቁጥር 17 እስከ 19 ከጥሩ ወርቅም ርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል የሆነ የስርየት መክደኛ ሥራ። 2 ኪሩቤል ከተቀጠቀጠ ወርቅ ሥራ። በስርየት መክደኛውም ላይ በሁለት ወገን ታደርጋቸዋል። ከስርየት መክደኛው ጋር አንዱን ኪሩብ በአንድ ወገን ሁለተኛውንም ኪሩብ በሌላ ወገን አድርገ በአንድ ላይ ትሰራዋል ይላል። ቀጥሎ ደግሞ እግዚአብሔር የሚለውን እንመልከት። ቁጥር 20 ኪሩቤልም ክንፎቻቸው ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ፣ ፊታቸውም እርስ በርሱ ይታያያል፣ የኪሩቤልም ፊቶቻቸው ወደ ስርየት መክደኛው ይመለከታሉ ሲል ይናገራል። ኪሩቤል ከላይ ሆነው የስርየት መክደኛውን በሚመለከቱበት ሁኔታ ነበር መስራት ወይም መሰራት ያለባቸው። ቁጥር 1 እና 2ን ተመልከቱ። የስርየት መክደኛውንም በታቦቱ ላይ ታደርጋለ፣ እኔም የምሰጥህን ምስክር በታቦቱ ውስጥ ታኖራለ፣ በዚያም ካንተ ጋር እገናኛለሁ። የእስራኤልን ልጆች ታዝ ዘንድ የምሰጥህን ነገር ሁሉ በምስክሩ ታቦት ላይ ባለው በሁለት ኪሩቤል መካከል በስርየት መክደኛውም ላይ ሆኜ አነጋግርሃለሁ ይላል። ታቦት ከውስጥም ከውጪም በወርቅ የተለበጠ ሳጥን ሲሆን የሚሰራውም ከግራር እንጨት ነው። ታቦቱ የኢየሱስ ክርስቶስን ስብዕናና አምላክነት ይወክላል። ልብ በሉ፣ ታቦት የኢየሱስ ክርስቶስን ስብዕናና አምላክነት ይወክላል። ኢየሱስ ክርስቶስ በሥጋ የተገለጠ አምላክ ነው። አምላክነቱ በወርቁ ሲመሰል፣ ሥጋ መልበሱ ደግሞ በእንጨቱ ይመሰላል። ታቦቱ የእንጨት ሳጥን ሊባል አይችልም፣ ምክንያቱም የወርቅም ሳጥን ጭምር ነውና። በሌላ በኩል ደግሞ የወርቅ ሳጥን ሊባል አይችልም፣ ምክንያቱም የእንጨትም ነውና። ወርቁና እንጨቱ ኢየሱስ ክርስቶስ ሰውም አምላክም ለመሆኑ አይነተኛ ምሳሌዎች ናቸው። ልብ በሉ፣ ታቦቱ ወርቅና እንጨት መሆኑ ኢየሱስ ክርስቶስ ሰውም አምላክም ለመሆኑ አይነተኛ ምሳሌዎች ወይም ማስረጃዎች ናቸው። ሁለቱ በፍጹም አይዋሃዱም። ታቦቱ በውስጥም በውጪም በወርቅ የተለበጠ ነበር። የቆላሲስ መልእክት ጻፊ እንዲህ ይላል፣ እግዚአብሔር ሙላቱ ሁሉ በርሱ እንዲኖር ኢየሱስ ክርስቶስ ድንቅ ነገር አድራጊ ብቻ አልነበረም፣ ስለ እግዚአብሔር የላቀ ግንዛቤን ያዳበረ ሰውም ብቻም አልነበረም። እርሱ ራሱ እግዚአብሔር ነው። እንደ እግዚአብሔር ተናግሯል፣ ራሱን በእግዚአብሔር ስፍራ አስቀምጧል ይላል በዮሐንስ ምዕራፍ 14 ቁጥር 1 እንዲሁም ቁጥር 9 ላይ። ጌታችን ኢየሱስ ክርስቶስ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። አንተ ፊልጶስ ይህን ያክል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል አለ። በእርግጥ እርሱ እግዚአብሔር ነው፣ ፍጹም ሰውም ነው። እንደ ማንም ሁሉ ይደክመው ነበረ። በዚያ ሞቃት ቀን በሰማርያ ጉድጓድ አጠገብ የተቀመጠው ለማረፍ ነበረ። እንደ ሰው ይተኛ፣ እንደ ሰው ይመገብ፣ እንደ ሰው ይጠጣ፣ እንደ ሰው ይስቅ፣ እንዲሁም ያለቅስ ነበረ። ከሁሉም በላይ ደግሞ መከራን ተቀብሎ ሞተ። እነዚህ ሁሉ የሰው ባሕርያት ናቸው። ታቦቱ ታቦት እንዲሆን ከተፈለገ፣ እዚህ ላይ ልብ በሉ፣ ታቦቱ ታቦት እንዲሆን ከተፈለገ እንጨትም ወርቅም መኖር ነበረበት። አንዱ በሌላኛው አይዋጥም። ክርስቶስም እንዲሁ አምላክም ሰውም ነበረ። ልብ በሉ፣ ኢየሱስ ክርስቶስ ሰውም አምላክም ነበረ። አንዱ ከሌላኛው በፍጹም አልተዋሃደም። አንዱ በሌላው አልተዋጥም። በአንድ ጊዜ መለኮትም ሰውም ሆኖ ምንም ያደረገው ነገር አልነበረም። ወይም ፍጹም ሰብአዊ ይሆናል ወይም ደግሞ ፍጹም መለኮታዊ ይሆናል እንጂ ሥጋዊና መለኮታዊን አደባልቆ አያውቅም። ታቦቱ ባዶ ሳጥን አልነበረም። በዕብራውያን ምዕራፍ 9 ቁጥር 4 በዕብራውያን መልእክት ምዕራፍ 9 ቁጥር 4 የተዘረዘሩ 3 ነገሮችን ይዟል። በዚያም ውስጥ የወርቅ ማጥንት ነበር። ሁለንተናዋም በወርቅ የተለበጠች የቃል ኪዳን ታቦት፣ በርሷም ውስጥ መና ያለበት የወርቅ መሶብና የበቀለች የአሮን በትር የኪዳኑ ምጽላት ነበሩ። በታቦቱ ውስጥ ያሉት ነገሮች ምሳሌያዊ መልእክት አላቸው። የበቀለች የአሮን በትር የሚለው የጌታን ትንሣኤ ያመለክታል። መና ደግሞ ክርስቶስ የሕይወት እንጀራ መሆኑን ያመለክታል። አስሩ ትእዛዛት ክርስቶስ ሕጉንና ስለ እርሱ የተነገረውን ትንቢት ሁሉ መፈጸሙን ያመለክታሉ። የቃል ኪዳኑ ጽላት የክርስቶስን ንጉሥነት ያሳያል። ንጉሥ ሆኖ ተወለደ፣ ንጉሥ ሆኖ ኖረ፣ ንጉሥ ሆኖ ሞተ። ጌታችን ኢየሱስ ክርስቶስ እንደገና ደግሞ ንጉሥ ሆኖ ከሞት ተነሳ። ንጉሥ ሆኖ እንደገና ወደዚህ ምድር ይመጣል። ኢየሱስ ክርስቶስ መድኃኔዓለም ከዘላለም ዓመታት ጀምሮ ክርስቶስ በዚህ ምድር ላይ እስከሚነግስበት ጊዜ ድረስ የእግዚአብሔር ዕቅድ ወደፊት እየገሰገሰ ነው። ይህች ዓለም ወገኖቼ ንጉሥ ያስፈልጋታል። አንድ ቀን ጌታ ኢየሱስ ክርስቶስ የንጉሶች ንጉሥ የጌቶች ጌታ ሆኖ ይመጣል። መናው የተቀመጠበት መሶብ ስለ ክርስቶስ ነቢይነት ያመለክታል። በዮሐንስ ምዕራፍ 6 ቁጥር 32 ኢየሱስ እንዲህ አለ፣ እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም አለ። ኢየሱስ ክርስቶስ ለዓለም የሚሆን የእግዚአብሔር መልእክትም ነው። እርሱ ሎጎስ ማለትም የእግዚአብሔር ቃል ነው። አልፋና ኦሜጋ ነው ኢየሱስ ክርስቶስ። እርሱ ለሰዎች የተሰጠ የመጨረሻው የእግዚአብሔር መልእክት ነው። በዚህ መልእክት ደግሞ እንድንኖር እግዚአብሔር አምላካችን ሰማያዊ ጥበቡንና ማስተዋሉን ያብዛልን እያልን በዚሁ የዛሬውን ትምህርታችንን እንደመድማለን። ደህና አደሩልን። ባለኝ ነገር ሁሉ ባንተ ይለኛል ዘመኔን በማን ጌታዬ ተባረ በእጅ ሥራ ባንተ ደስ ይለኛል እድሜን በማን ለቅሶ ዘር ይዘራወትኛለ ደስታ አልደለቀኛለ ቤባንተ ሌደስ ይለዋ እንደ ቤት ሐሴት ይመላ ዞችን ይህን ይሰማለ እግዚአብሔር እንዳረገኝ ዶይን አስሬ ስንመጣ ረከት እንዳገኘች ቀኑ ለመስከዘታዬ ህግነ ተመስገን ጌታዬ ባበቃ ይኖ ተገዳለ ጌታዬ እባረክሃለሁ ቀኑ ለመስከዘታዬ ህግነ ተመስገን ጌታዬ ባበቃ ይኖ ተገዳለ አምላኪ ተባረ ባለኝ ነገር ሁሉ ባንተ ደስ ይለኛል ዘመኔን በማን ጌታዬ እባርክሃለሁ ቀኑን ለመስከዘታዬ ህግ ነው ተመስገን ጌታዬ።